ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለስ አክት ደርሶ በተጫነ ጆበሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አራት እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። የኢትዮጵያ ብር የውጭ ምንዛሬን የመግዛት አቅሙ በመዳከሙ ምክንያት በህብረተሰቡ ላይ ከፍተኛ ችግር እያመጣ መሆኑን ዜጎች እያማረሩ በመግለጽ ላይ ናቸው። በአገር ውስጥ የተለያዩ ምርቶችን የሚያመርቱ ፋብሪካዎች ለግብአት የሚጠቀሙባቸው እቃዎች በርከት ያሉት ከውጭ የሚገቡ በመሆናቸውና በብር ዋጋ መዳከም ምክንያት ዋጋ በመጨመሩ የፋብሪካዎቹ ምርቶች ዋጋ መጨመር ግድ ሆኖበታል ተብሏል። ከዚህ በተጨማሪ ለጤናና ለህይወት አስፈላጊ የሆኑ ከውጭ የሚገቡ መድኃኒቶችና የህክምና መሳሪያዎች ዋጋቸው በመናሩ ምክንያት እጥረት በመፈጠሩ ዜጎች እየተሰቃዩ መሆናቸውም ታውቋል። ወያኔ እንደ ግል ንብረቱ የሚያሽከረከረው ወታደራዊ ተቋም ሜቴክ በሚባለው ግዙፍ ድርጅት አማካይነት ከፍተኛ ዘረፋ እያካሄደ መሆኑ የሚታወቅ ነው። ሰሞኑን ይህ ወታደራዊ ተቋም በኮንትሮባንድ ንግድ ዝርፊያ እያካሄደ መሆኑ ተዘርፎበታል። ባለፈው ሳምንት በምስራቅ ሐረርጌ በአወዳይ ከተማ የተቋሙ አባላት ከአምስት ኩንታል በላይ ጫት ጭነው ወደ ጅጅጋ ሲወስዱ በአካባቢው ፖሊስ የተያዙ መሆናቸው ሲነገር፣ በቅርቡ ደግሞ ከምዕራብ ኢትዮጵያ አካባቢ አንድ የወታደራዊ ተቋም ንብረት የሆነ የጭነት መኪና ህገወጥ ስኳር ጭኖ የተያዘ መሆኑ ታውቋል። የወያኔ ወታደራዊ ተቋም በሌሎች መስኮች የሚያካሄደው ዘረፋ በርካታ ሲሆን ሁኔታው ሲፈቅድ መጋለጡ የማይቀር መሆኑን ብዙዎች ይናገራሉ። በሽብርተኝነትና በኦነግ አባልነት የፈጠራ ክስ ቀርቦባቸው በእስር ላይ የሚገኙት አቶ ቀናቴ ፈይሳ በወያኔው የምርመራ ማዕከል በከፍተኛ ደረጃ ተደብድበው ከፍተኛ ጉዳት ስለደረሰባቸው ፍርድ ቤት ሊቀርቡ ያልቻሉ መሆናቸውን አብረው የፈጠራ ክስ የቀረበባቸው አቶ መርጋ ደበሎ ለፌዴራሉ ከፍተኛ ፍርድ ቤት ረቡዕ ህዳር 13 ቀን አመልክተዋል። አቶ መርጋ ለፍርድ ቤቱ በሰጡት ተጨማሪ መረጃ አቶ ቀናቴ በድብደባ ብዛት የተጎዳው ሰውነታቸው ከህክምና እጥረት የተነሳ ወደ ካንሰር እየተለወጠ መሆኑን ገልጸው በአስቸኳይ ህክምና እንዲያገኙ ፍርድ ቤቱን ተማጽነዋል። በጨካኞቹ የወያኔ መርማሪዎች አካል ጉዳተኞች የሆኑም ሆነ ህይወታቸውን ያጡት ዜጎች ቁጥር በጣም ከፍተኛ መሆኑ የሚታወቅ ነው። ላለፉት 37 ዓመታት ዚምባብዌን በአምባገነንነት ሲገዙ የነበሩት ሮበርት ሙጋቤ ማክሰኞ በፈቃዳቸው ስልጣናቸውን ለቀዋል። በብዙ ሺህ የሚቆጠሩ የዚምባብዌ ዜጎች አደባባይ በመውጣት ደስታቸውን የገለጹ ሲሆን ደስታውና ጭፈራው እስከ እኩለ ሌሊት ድረስ የቀጠለ መሆኑም ታውቋል። ከቀናት በፊት በሙጋቤ ከስልጣን ተወግደው የነበሩት ሚስተር ኤመርሰን ምናንጋጓ ሸሽተው ከሄዱበት ከደቡብ አፍሪካ ተመልሰው ሐራሬ የገቡ ሲሆን አርብ የፕሬዝደንትነት ስልጣን በመረከብ ቃለ መሐላ ይፈጽማሉ። እኚህ የ75 ዓመት አዛውንት ለረጅም ዓመታት ሙጋቤን በቅርብ ሲያገለግሉ እንደነበር ይታወቃል። በሙጋቤ የረጅም አገዛዝ ዘመን ዚምባብዌ በደረሰባት የኢኮኖሚ ውድቀት በርካታ ሰው የተማረረ በመሆኑ ለውጡን ተቀብሎታል። ሚስተር ምናንጋጓ አስተዳደርም የህዝቡን የኑሮ ሁኔታ የማያሻሽል ከሆነ ከፍተኛ ችግር ሊያጋጥመው እንደሚችል ጉዳዩን በቅርብ የሚከታተሉ የፖለቲካ ታዛቢዎች ይገልጻሉ። የሚስተር ሙጋቤና የባለቤታቸው ግሬስ ሙጋቤ የወደፊት እጣ እስካሁን በግልጽ አልታወቀም። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የግብጽ መንግስት ለቱርክ ይሰልላሉ ያላቸውን 22 ሰዎች በቁጥጥር ስር ያደረገ መሆኑ ታውቋል። የተያዙት ሰዎች ህጋዊነቱን የተነፈገው የሙስሊም ወንድማማቾች ማህበር አባላት ናቸው ተብለው የሚጠረጠሩ ሲሆን ለደንበኞች የዋጋ ቅናሽ አድርገው ዓለም አቀፍ የስልክ ጥሪዎችን በቱርክ ውስጥ በሚገኙ የቴሌፎን ማገናኛዎች እንዲጠቀሙ በማድረግ የስለላ ተግባር እንዲካሄድ አድርገዋል የሚል ክስ ተመስርቶባቸዋል። ይህ የስለላው ተግባር የግብጽ መንግስት እጅ የሚገኘውን የውስጥ መረጃ በመሰብሰብ ለቱርክ የጸጥታ ቢሮ ማስተላለፍም የሚያካትት መሆኑ ተነግሯል። ከስልክ ጥሪዎች የሚገኘው ገንዘብ ዜጎች በመንግስታቸው ላይ እንዲነሱ የሐሰት ወሬዎች ለሚያስተላልፉና በውጭ አገር ለሚገኙ የመገናኛ ብዙሃን ተቋሞች እንዲውል ተደርጓልም ተብሏል። የቱርክ መንግስት ከስልጣን ከተነሱትና የእስላም ወንድማማቾች መሪ ከነበሩት ከመሐመድ ሞርሲ ጋር የቅርብ ግንኙነትና ትብብር የነበረው መሆኑ የሚታወቅ ሲሆን በ2006 ሞርሲ ከስልጣናቸው ሲወገዱ የግብጽና የቱርክ ግንኙነት የሻከረ መሆኑ ይታወቃል። በሄግ የሚገኘው ዓለም አቀፍ ፍርድ ቤት የቀድሞ የቦዝኒያ ሰርብ ኮማንደር በነበረው ብራትኮ ምላዲች ላይ የእድሜ ልክ እስራት የበየነ መሆኑ ታውቋል። ራትኮ ምላዲች በ1987 ዓ.ም በቀድሞዋ ዩጎዝላቪያ ውስጥ በተደረገ የእርስ በርስ ጦርነት 70,000 ለሚቆጠሩ የቦዝኒያ ተወላጆች እልቂት ተጠያቂ ተደርጓል። ከዚህ በተጨማሪ የግለሰቡ ክስ በጦርነት ጊዜ የተፈጠሩ ወንጀሎችና በሰው ልጅ ላይ የደረሱ በደሎችንም አካቷል። ሴቶችና ሕፃናትን በጅምላ አስገድዶ መድፈር፣ የቦዝኒያ ዜጎች የሆኑ እስረኞችን አሰቃቂ በሆነ ሁኔታ ማሰር፣ ምግብና ውሃ መከልከል፣ በሰላማዊ ሰዎች ላይ ከባድ መሳሪያ መተኮስ፣ የቦዝኒያ ዜጎችን አስገድዶ በጅምላ እንዲሰደዱ ማድረግ፣ ቤቶችንና መስጊዶችን ማቃጠል የሚሉ ወንጀሎችም ተዘርዝረዋል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሃበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 4 አሁን ሜዳውን ጨርሰን ለሁለት በተከፈለ መሬት ውስጥ ገባን። ያባይ ሸለቆ። በዚህ ያባይ ሸለቆ ውስጥ ብዙ ነጫጭን ቀጭን ገመድ የሚመስሉ ነገሮች ይታዩናል። ለኛ ነጭ ቀጭን ገመድ የሚመስሉ ነገሮች ያባይ ገባር ወንዞች ናቸው። ወዲያው አንድ ብርማ ትልቅ ዘንዶ አየሁ። ሚሻክ ወደ እኔ ዞር ብሎ የሆነ ነገር ሊነግረኝ ሞከረ። ግን አንዲትም ቃል ልሰማው አልቻልኩም። እንዳልሰማሁት የተረዳ መሰለኝ በጣቱ ወደዚያ ብርማ ዘንዶ ቁልቁል እያሳየኝ ጥቁር አባይ ብሎ መስታወቱ ላይ ጻፈልኝ። አዎ፣ ለኔ ብርማ ዘንዶ መስሎ የታየኝ ነገር ትልቁ የአባይ ወንዝ የጥቁር አባይ ነበር። አባይ የሸዋና የጎጃም ጠቅላይ ግዛት ድንበር። የአባይን ወንዝ ተከትለን በርካታ የጎጃም ተራሮችን እየታከክን ስንበር ቆይተን አሁንም ሚሻክ ባቢች በአውሮፕላኗ የፊት መስታወት ላይ ጣና ብሎ ጻፈ። የጣና ሐይቅ የጥቁር አባይ መነሻ ምንጭ። ጥቁር አባይ የወሎን የጎጃምን የሸዋንና የወለጋን ተራሮች እየናደ የሚወስድ ሌባ። የሱዳንና የግብጽ የዳቦ ቅርጫት ጣናና ጥቁር አባይ። ከዚያም ለሚቀጥለው ሩብ ሰዓት ያህል ስንበር ቆይተን በርካታ ጥቋቁር ጠብታዎች የሚመስሉ ነገሮችን ማየት ጀመርን። እነዚህ ከፍ ብለን ስንበር እናያቸው የነበሩት ጥቋቁር ነጠብጣቦች ዝቅ እያልን በበረን ቁጥር የኢትዮጵያውያን መኖሪያ የጎጆ ቤቶች መሆናቸውን ለየን። የጉዟችን መጨረሻ የደብረ ታቦር ከተማ ነበረች። ሚሻክ እንዲህ ዝቅ ብለን እየበረን በምንዞረው ደብረ ታቦር ከተማ እንደምናርፍ በምልክት ነገረንና አሁንም ደብረ ታቦርን ዝቅ ብሎ ወርዶ እየበረረ የማረፊያ ቦታ ይፈልግ ጀመር። በበጌ ምድር በወቅቱ አጠራር ዋና ከተማ በደብረ ታቦር ራስ ካሳ ኃይሉ ዘዳርጌ የሰላሌው ይጠብቁናል። ሚሻክ ጥቂት ሲፈልግ ቆይቶ ለማረፊያ ቦታ የተመረጠውን ሜዳ ነጭ ነጠላ ምልክት ተዘርግቶበት አገኘውና በቀጥታ ወደ ሜዳው በመብረር ፍጥነቱን ቀንሶ የማረፊያውን ቦታ ሁለት ጊዜ ከዞረ በኋላ ያለ ብዙ ችግር አረፈ። ከአውሮፕላኗ ውስጥ እንደ ሰከረ ሰው እየተወላገድን ስንወርድ ራቅ ብለው የእኛን ማረፍ በጉጉት ይጠብቁ ከነበሩ ሰዎች መካከል ሁለት ሹሞች በወታደሮቻቸው ታጅበው ፈጠን ባለ እርምጃ መጡ። ረጅሙና ወጣቱ ጀነራል የራስ ካሳ የበኩር ልጅ ደጃዝማች ወንዶሰን ካሳ ሲሆን፣ ሁለተኛው አጠርና ከሳ ያለው ደግሞ የንጉሠ ነገሥቱ ሰው ራስ ካሳን እንዲያማክር ከአዲስ አበባ የተላከው በጅሮንድ ለጥይበሉ ነው። እነዚህ ሁለት ከፍተኛ ሹሞች አውሮፕላኗ ያረፈችበት ቦታ ደርሰው ከልብ የመነጨ አቀባበል አደረጉልን። ከእንዲህ አይነቱ ልብ የሚነካ አስደሳች አቀባበል በኋላ ከጀነራል ወንዶሰን ጋር ጎን ለጎን በተዘጋጁልን ፈረሶች ላይ ተቀምጠን ወደ ደብረ ታቦር ከተማ ጉዞ ጀመርን። በመንገዳችን ሶስት ሙዚቀኞች ወይም ጥሩምባ ነፊዎች ያለማቋረጥ የሙዚቃ መሳሪያቸውን በኃይል እያስገደዱ ከፊት ለፊታችን ይሮጣሉ። ከሙዚቀኞቹ ቀጥሎ ወታደሮች በሶስት ረድፍ ተሰልፈው እጅግ በሚያስደንቅ ሁኔታ ይረግጣሉ። ከወታደሮቹ ቀጥሎ ቁጥር ስፍር የሌላቸው የደብረ ታቦር ከተማ ነዋሪዎች ተከትለውናል። እኛ በዚህ መልኩ አጀብ ባጀብ ሆነን ደብረታቦር ቤተ መንግስት እንገባ ሚካኤል ባቢች አውሮፕላኑን አስነስቶ ወደ አዲስ አበባ በረረ በቤተ መንግስቱ ራስ ካሳ በታላቅ ትዕግስትና ጉጉት ይጠብቁናል ምዕራፍ 6 በራስ ካሳ ቤተ መንግስት ከጣና ሐይቅ በስተምስራቅ ከባህር ወለል 3000 ሜትር በላይ ጉብ ካለችው የበጌ ምድር ጠቅላይ ግዛት ዋና ከተማ ደብረታቦር ስንደርስ የራስ ካሳ ሹማምንት ተቀበሉን ቀጥሎም ራስ ካሳም በቤተ መንግስታቸው እንደሚቀበሉን ተነገረንና ወደዚያው እየተጣደፍን ከደጃዝማች ወንድወሰንና ከበጅሮንድ ለጥበሉ ጋር አመራን ደብረታቦር ስካሁን ካየኋቸው መንደሮች የምትለይበት ነገር ቢኖር ስፋቷና ከፍታዋ ብቻ ነበር ሌላው እንደ ሌሎች መንደሮች ሁሉ በሳር ጎጆ የተሞላች ነበረች የደብረታቦርን ከተማ እኩል ሰንጥቀን ሽቅብ ወደ ጉብታው ስንወጣ በከተማዋ በስተመጨረሻ ላይ የራስ ካሳ የእንጨት ቤተ መንግስት ጉብ ብሎ በታላቅ ኩራት ተኮፍሶ ይታያል ቤተ መንግስቱ በሶስት ዙር የድንጋይ አጥሮች ዙሪያውን የታጠረ ነው ግንቡ ካልተጠረበ ድንጋይ የተገነባና ላይ በላይ የተደራረበ የካባ አጥር ሲሆን ይሄ የካባ አጥር ከወገቡ በላይ በአጋም ሽምጥ ታጥሯል እያንዳንዱ ግንብ እንደ አንድ በር ሲኖረው በሮቹ በሁለት በሁለት ወታደሮች ይጠበቃሉ እነዚህን የግቢውን በሮች ባለፈን ቁጥር ወታደሮቹ መሳሪያቸውን እንዳነገቱ በተጠንቀቅ ቆመው ሰላምታ ይሰጡን ነበር ሶስተኛውን በር እንዳለፍን ካሉት ሶስት ቤቶች ወደ መሐከለኛውና ትልቁ ቤተ መንግሥት አሽከርየው እየመራን ገባን ራስ ካሳ በቤተ መንግሥታቸው የልፍኝ አዳራሽ ውስጥ በፋርስ የአበባ ምንጣፍ ላይ በዙፋናቸው እንደ ተቀመጡ ተቀበሉን ራስ ካሳ ዕድሜያቸውን ለመገመት የሚያስቸግር ቢሆንም በአምሳዎቹና በስልሳዎቹ ዕድሜ መካከል የሚመደቡ ሰፋና ደንደን ያለ ሰውነት ያላቸው ሆኖ ክቡና በስሱ የተላጩት ጺማቸው በተፈጥሮ ብልህና አዋቂ መሆናቸውን ያጋልጣል የሚጎድል ነገር ቢኖር እንደ አብዛኞቹ የኢትዮጵያ ሹማምንት የጦር መሪዎች በራስ ቀላቸው ላይ ያ ጎፈሬ አለመኖሩ ብቻ ነው ራስ ካሳ መላጣ ባይባሉም የራስ ጸጉራቸው መሳሳቱ ያስታውቃል ራስ ካሳ ልክ እንደ ልጃቸው እንደ ደጃዝማች ወንደሰን ሁሉ እጅግ ልብ በሚነካ ሁኔታ በደስታ ተቀበሉን ረጅሙን የኢትዮጵያውያን ሰላምታ ከተለዋወጥን በኋላ ቀጥለው በአዲስ አበባ ስላሉ አዳዲስ ዜናዎች ለረጅም ጊዜ በዝርዝር ሲጠይቁኝ እኔም ለጥያቄያቸው የምችለውን ያህል ከመለስኩ በኋላ ንጉሠ ነገሥቱ በእጃቸው ጽፈው የሰጡኝን የመሸኛ ደብዳቤ እየሰጠው ስለ ተላክንበት ግዳጅ በሰፊው አስረዳው በዚህ መልኩ ስለ አዲስ አበባና በአዲስ አበባ ለጦርነቱ ስለሚደረገው ዝግጅት በማውራት ላይ እንዳለን ራስ ካሳ ድንገት የጨዋታ መስበራቸውን ለውጠው ጣሊያኖች የመርዝ ጢስ ይጠቀሙ ይሆን አሉኝ ባልጠበቅኩት ሁኔታ ስለጠየቁኝ በጣም ተገረምኩ ግን ምን መመለስ ነበረብኝ ሊጠቀሙ ይችሉ ይሆናል ሙሶሎኒ አያደርግም አይባልም አልኳቸው ቢጠቀምም እኛ መፍራት የለብንም አሉ ፍጹም በራስ መተማመን በሞላበትና ምስጢራዊ በሆነ ቃል ቀጥለውም ሌት ተቀን የጢስ መርዝ መከላከያ ጭምብል እየሰራን ነው አሉኝና አሽከራቸውን ከማየታቸው በጥኖ አመጣና አንድ ከተራ ጨርቅ የተሰራ በራስ የሚጠለቅ በሁለቱም አይኖች ትክክል መስታወት የተለጠፈበት ጭምብል መሳይ ቡትቶ አሳዩኝ ቀጥለውም ያ ደግነት የተሞላበት ፈገግታቸው ሳይለያቸው ታዲያ ምን ትላለህ አሉኝ እኔ ግን በጭምብል መሳይ ነገሩ የተለጠፉትን መስታወቶች እንዳየው ቤተ መንግሥት ገባ ጀምሮ ግራ የገባኝ ነገር ተገለጸልኝ የቤቱን መስኮቶች ስቃኝ ባይናቸው ይከተሉ ይኖሮ ሳቅ እያሉ የልጄ ደጃዝማች ወንድወሰን ግኝት ነው አሉኝ። ቀጥለውም አሁንም ሳቅ ይያሉ እና ምን ትላለህ? ጭምብሉ ያው የቀረው ነገር ቢኖር ያ አፍ አካባቢ ተገጥሞ የሚንጠለጠለው ነገር ብቻ ነው ሲሉኝ፣ ለዚያውም በታላቅ ኩራት ምን ልበላቸው? እንኳን ይሄ ተራ ኋላ ቀር ለዚያውም ማጣሪያ የሚባል ነገር ያልፈጠረበት ነገር ቀርቶ የራስ ካሳጦር አለ የተባለ ዘመናዊ ጭምብል እንኳን ቢኖረው ጣሊያኖች ያላቸውን ዘመናዊ የጦር ሜዳ ጋዝ ከተጠቀሙ እንደማያድናቸው ልቤ ያወቀ ምን ልበላቸው? ወደፊት እንደምናየው ጣሊያኖች ይሄንን የጦር ሜዳ የጋዝ መርዝ ያለ ርህራሄ ተጠቅመውበታል። የኚህን ሰው ተስፋና ምኞት መቀማት ነበረብኝን? በኋላ ከማረፊያ ቤት ገብቼ አለቀስኩ። አልቻልኩም፣ ደጋግሜ አነባው። መስቀል ደብረታቦር የገባሁት በመጀመሪያው ቀን የመስቀል በዓል ላይ ነበር። መስቀል በኢትዮጵያውያን ባህልና እምነት የክረምቱ ወራት ማብቂያ የመጨረሻዎቹ 3 ቀናት ናቸው። እስካሁን ሁሌም ከሰዓት በኋላ ይዘንባል። ምንም እንኳን ጠዋት ሰማዩ የጠራና የዳመና ዘር በሰማዩ ላይ ለምልክት እንኳን ባይታይም ከሰዓት በኋላ ከየት መጣ ሳይባል እንደጉድ ይዘንባል። እንግዲህ እንደ ኢትዮጵያውያን እምነት እንዲህ ከሰዓት በኋላ ድንገት ደርሶ የሚሽጎደጎደው ዝናብ ለሚቀጥሉት 2 ቀናት ይቀጥልና ጥሎን ይሄዳል ማለት ነው። ነገ ከነገ ወዲያ በ3ኛው ቀን የመስቀል በዓል ፀሐይ ደምቃ ትወጣና እስከሚቀጥለው ክረምት ድረስ በየቀኑ ታጅበናለች ማለት ነው። አምናም እንዲህ ነበር፣ አቻምናም ከዚያም በፊት እንዲሁ ነበር፣ አሁንም ወደፊትም እንዲሁ ይሆናል። የክረምቱ ቀናት ሁሌም በተወሰኑ ቀናት ነው የሚያልቀው። ማንም ምንም ነገር ማድረግ አይቻለውም። ይሁን እንጂ አንዳንድ ጊዜ ከነዚህ ቀናት ሊተላለፍ ይችል ይሆናል በማለት በደብረ ታቦር አሉ የሚባሉ አዛውንቶችን ሁሉ እየዞርኩ ብጠይቅም አንዳቸውም የክረምቱ ወራት ከመስቀል 3ኛ ቀን ማለፉን እንደማያስታውሱ አረጋግጠልኝ። ተፈጥሮ ድንቅና የሰው ልጆች ተመራምረው ገና ያልደረሰባት የራሷ የሆነ ምስጢራዊ መተዳደሪያ ደንብ ያላት ይመስል ከደብረ ታቦር ከተማ ትንሽ ወጣ ብሎ ባለ አንድ ትልቅና ሰፊ ሜዳ ላይ የመስቀሉን በዓል ለማክበር ዝግጅቱ አልቋል። በሜዳው ዳር ላይ ቀይ አበባ ምንጣፍ ተነጥፎ በአበባው ምንጣፍ ላይ የራስ ካሳ ተንቀሳቃሽ ዙፋን ተዘጋጅቶ ይጠብቃል። ራስካሳ በማቋንንቶቻቸው ታጅበው መጥተው በዙፋናቸው ላይ ሲቀመጡ ትልቁን ጥላ ከያዘው አሽከር በስተቀር ማቋንንቱ ከራስካሳ አንድ እርምጃ ያህል ወደ ኋላ ራቅ ብለው ይቆማሉ። የራስካሳ የክብር ዘቦች ከራስና ከሹማምንቱ ኋላ ግራና ቀኝ በተጠንቀቅ ይቆማሉ። 2 ዘመናዊ የአውሮፕላን መቃወሚያ መትረየሶችም ተጠምደዋል። ራስካሳ የሰሜኑ ጦር ጠቅላይ አዛዥ ከንጉሰ ነገስቱ ቀጥለው በኢትዮጵያ 2ኛው ሰው። በስተቀኝ በኩል ትንሽ ፈንጠርና ከዙፋናቸው ዝቅ ብሎ በተዘጋጀ ቦታ ከብራየር ጋር ከመቀመጣችን የተለያየ ቀለማት ያላቸው ካባ የለበሱና ነጭ ሻሽ የጠመጠሙ በርካታ ቄሶች ወደ አደባባዩ እየቀረቡ መጡ። እየቀረቡ ሲመጡ እንደማየው እያንዳንዱ ቄስ በግራ እጁ ጭራ ይዞ ግራ ቀኝ እያወዛወዘ ዝንቦችን ለማባረር ይሞክራል። በቀኝ እጁ ደግሞ በደማቅ ቀለማት ያሸበረቀ ጥላ ይዟል። ቄሶቹ እንዲህ በቀለማት እንዳሸበረቁ በህብረት መጥተው በራስካሳ ዙፋን ፊት ቀርበው ትንሽ ከጸለዩ በኋላ የቄሶቹ አለቃ ድንገት ፊቱን አዙሮ በጣም ዝግ ባለ እርምጃ ወደፊት ሲሄድ ራስካሳ ከዙፋናቸው ላይ ወርደው ጠመንጃቸውን ከጠመንጃ ያዣቸው ተቀብለው ካነገቱ በኋላ ቄሱን እየተከተሉ እኛም እንድንከተላቸው በምልክት አዘዙን። በዳክዬ እርምጃ የሚያዘግመውን ቄስ እየተከተል ያንን በንጨት የተሰራ ፒራሚድ የሚመስለውን ዳመራ መዞር ጀመርን። ከፊት ያቄስ፣ ከቄሱ ኋላ ራስካሳ፣ ከዚያ እኔ ብሬር ደጃዝማች ወንዶሰንካሳ በጅሮንድ ለጥይበሉ ሆነን በህብረት سنከተል። ከኛ ኋላ ሌሎች ሹማምንት፣ ከሹማምንቶቹ ቀጥሎ ተራው ወታደር፣ ከተራው ወታደር ቀጥሎ ደብረታቦር ለመስቀል በዓል የመጣው ህዝብ ያዘገመ ያንን የንጨት ፒራሚድ 3 ጊዜ ከዞርን በኋላ ራስካሳ ያነገቱትን ጠመንጃ ለጠመንጃ ያጃቸው አቀብለው በዙፋናቸው ተቀመጡ። እኛም በተዘጋጀልን ወንበሮች ተቀምጠን መኳንንቱ እንደየማረጋቸው ቦታ ቦታቸውን እንደያዙ እት መጣል ተባለ ንፋስ አዘል ዝናብ መዝነብ ሲጀምር ያ ሁሉ ህዝብ ነፍስ ያውጭኝ ወደ ደብረታቦር ዝብርቅርቆ በወጣ ሁኔታ መሮጥ ጀመረ። የኛ መኖሪያ በደብረታቦር የምንኖረው በስዊድናዊው ሚስዮናዊ ቤት ሲሆን መኖሪያችንም አንዲት ተራ ክፍል ነች። የክፍሉ አግድግዳዎች ከኤስኪሞች ቋንቋ በስተቀር በመላው ዓለም ቋንቋዎች የተጻፉ ጋዜጦችና መጽሔቶች ተለጥፈዋል። ጊዜ ላለው ሰው ጥሩ ቋንቋ መማሪያ ወይም ማዳበሪያ ሰሌዳ ትሆን ነበር። የኛ አስተናጋጆች ባልና ሚስቱ አቶ ወይዘሮ ፓልም ይባላሉ። ባለ ወርቃማ ጸጉሩ አቶ ፓልም ከጨብራራ ጸጉሯ ሚስቱ ጋር በደብረታቦር ሲኖሩ 3ኛ ዓመታቸውን ይዘዋል። ባልና ሚስቱ ሚስዮናውያን ለኛ ባዘጋጁት ክፍል ውስጥ 3 ደረቅ የሸራ አልጋዎች ያለ ብርድ ልብስና አንሶላ ተዘርግተውበታል። ቀጥሎም 3 አነስ አነስ ያሉ ሳጥኖች እንደ ወንበር እንዲያገለግሉን ካንዲት ከተራ እንጨት ከተሰራች ጠረጴዛ ጋር ቦታ ቦታቸውን ይዘዋል። 3ኛው አልጋ ቀድማ ተይዛለች። ባለቤቷም በአርባዎቹ እድሜ ውስጥ ያለውና ኢትዮጵያ ውስጥ የተወለደው ግብጻዊ አቶ ያቆብ ነው። አቶ ያቆብ ላይ ዘመናዊ መስሎ የሚታይ ነገር ቢኖር ገና ድሮ በሐሩር ቀለሙን የለቀቀ ኮትና አንድ ጨምዳዳ ሱሪ መልበሱ ብቻ ነው። ሁሌም ማታ ማታ ደም በሚመስለው የዲናሞ መብራት እየተረዳ ለመብራቷም እየሰገደ አቶ ፓልምን ያመሰግናል። ብቻ እቺ መብራት ብዙ ሳትቆይ ተጠፋለች። አቶ ፓልም እቺን በቤንዚን የምትሰራ ዲናሞ ከአውሮፓ ድረስ ቢያስመጣም ቤንዚን የሚያገኘው ወይ ከአዲስ አበባ አሊያም ከሱዳን ከመሆኑም በላይ ማግኘቱም ከባድና ረጅም ጊዜ የሚፈጅ በመሆኑ የዚችን ዲናሞ ሞተር ዳጭር ጊዜም ቢሆን የሚያስነሳው እንዲህ አይነት ልዩ በሆነ ቀናት ብቻ ነው። አቶ ፓልም ቤንዚን መቆጠብ አለበት። በሁለተኛው ቀንም የመስቀሉ በዓል ቀጥሏል። እኩለ ቀን ላይ በራስካሳ ቤተ መንግስት እንግዶች ሆነን ለምሳ ተቀመጥ። የምሳው ግብዣ የጤፍ እንጀራ በተለያዩ ወጦች ነበር። ራስካሳ ከፍ ባለ ቦታ ምንጣፍ ተነጥፎላቸው በዙፋናቸው ላይ ተቀምጠዋል። ለኔና ለባልደረባዬ ለቪሌም ብሬር ከጎናቸው በስተቀኝ የክብር ቦታ አዘጋጅተውልናል። አንድ ጠረጴዛና 2 ወንበሮች። ሌሎች እንግዶች እንደየማረጋቸው 4ም 5ም እየሆኑ በአንድ ማዕድ ዙሪያ በደረቁ መሬት ላይ ተቀምጠዋል። ከምሳ በኋላ በፈረስ ሆነን ከቤተ መንግስት ወጥተን ህዝብ ተሰብስቦ ወደሚጠብቅበት ሜዳ አመራን። በብዙ ሺህ የሚቆጠር ሰው ይጠብቀን ነበር። በደጃዝማች፣ በፊታራሪ፣ በቀኛዝማች እንዲሁም በጭቃሹም የሚመራው የገበሬ ወታደር ታማኝነቱን ለራስካሳ እየገለጸ እየፎከረና እየሸለለ አለፈ። አንድ ቆፍጣና በራስካሳ የሜዳ ላይ ተንቀሳቃሽ ዙፋን ፊት ቀርቦ ጎራዴውን እያወናጨፈ በዚህ ጎራዴ 15 አንበሶች ገድያለሁ፣ 2 ጥፍ ጣሊያንም እገላለሁ እያለ ይፎክራል። ከማልረሳው ለመጥቀስ ያህል አንድ አዛውንት ጎራዴያቸውን እያወናጨፉ በዚህ ጎራዴ ከምኒልክ ጋር 10 ጣሊያን ገድያለሁ፣ አሁንም 100 ጥፍ ጣሊያን እገላለሁ የሚለው ፉከራ አንዱ ነው። ሌላው አንድ በግምት 20 ዓመት የማይሞላው ጎረምሳ ሲናገር እኔ ወጣት ነኝ፣ ከዚህ በፊት ጀግንነቴን እና ታማኝነት ለማሳየት እድል አልነበረኝም። አሁን ግን አገሬን ሊወር የመጣን ጣሊያን እንደ ቆሎ ቆላዋለሁ አንዱንም አልመረም ሲል በስሜት ተናገረ። ያ ልጅ ከሁለት ወንድሞቹ ጋር አባቱን አጅቦ ከሰላሌ ራስ ካሳን ብሎ የመጣ የማህል አገር ሰው ነበር። በዚያን ዕለት በዚያ ሰፊ ሜዳ አንዳንዶቹ ጦራቸውን ሽቅብ አንስተው ሲፎክሩና ሲሸልሉ ጦሩ ከጃቸው አምልጦ ራስ ካሳን ከዙፋናቸው እንዳይሰፋናቸው በሰጋም እሳቸው ግን ላፍታም ንቅንቅ አላሉም ነበር። በተለይ አንዳንዶቹ ወደ ሰማይ የሚተኩሱት ጥይት በጆሮዬ ስር ሽው ሲል መቶ ጊዜ ደንግጫለሁ። ራስ ካሳ እንደ ሁልጊዜው ሁሉ በተረጋጋ ሁኔታ በዙፋናቸው ተቀምጠው ጭራቸውን ብቻ ያወዛውዙ ነበር። ፉከራ። ይህን የመሰለውን የበዓል አከባበር ኢትዮጵያውያን ፉከራ ይሉታል። ኢትዮጵያውያን ለመስቀል በዓል ዓመቱን ሙሉ ሲዘጋጁና በታላቅ ጉጉት ነገ ጣፋጭ ይገዛልሃል እንደተባለ ሕፃን መስቀልን ዓመቱን ሙሉ ይጠብቃሉ። በፉከራ ወቅት ማንም ሰው በሚያቀውም ሆነ በማያቀው ሰው ፊት ቆሞ የፈጸማቸውን ወይም ወደፊት ሊፈጽማቸው ያሰባቸውን ጀብዶች በታላቅ ንፍረት እየፎከረ እየሸለለ መናገር ቅዱስ መብቱ ነው። እነዚህ ፎካሪ ጀግኖች በተሰበሰበው ሕዝብ ፊት ሹሞቻቸው የበደሏቸውን እያንዳንዷን ነገር እያነሱ ምንም አይነት በቀልና ቅጣት ሳይገጥማቸው መናገርም ይችላሉ። ይቺ ፉከራ ትልቁን ጌታ ራስ ካሳን ሳይቀር ትነካለች። ዛሬ ማንም ማንንም ቢወቅስ ቢወነጅል ቢሰድብ አይቀጣም። እነዚህ ጀግኖች ነገ ራስ ካሳን ተከትለው ዘራፍ የካሳ አሽከር ብለው ወደ ጦር ሜዳ ሲሄዱ በራስ ካሳ ችሎት ተበድለውም ከሆነ የተበደሉበትን ነገር በአደባባይ መናገሪያው ብቸኛ ቀን ዛሬ ነውና ያለምንም ፍርሃት እየፎከሩ ይናገራሉ። ነው ዛሬም ከነዚህ ጀግኖች ጦረኞች መካከል የተወሰኑ በገዢዎቻቸው በሹሞቻቸው ያልተደሰቱ የተበደሉ ተነስተው በደላቸውን በትልቁ የራስ ካሳ ዙፋን ፊት እንዲዳኙ እየፎከሩ ሹሞቻቸውን እየወቀሱና እየሰደቡ ሸለሉ ፎከሩ። ከነዚህ ጀግኖች አንዱ በቀጥታ ከዚህ ቀደም በራስ ካሳ ችሎት ያለ ኃጢያቱ በግፍ ስለተፈረደበት ፍርድ አንስቶ ራስ ካሳን ሙልጭ አርጎ ሰደባቸው። ራስ ካሳ በዚህ ጀግና ድፍረት ከመናደድ ይልቅ ስቀው ድፍረቱን እያደነቁለት እያለ የራስ ካሳ የክብር ዘብ ወታደሮች የመስቀል በዓል ጥንታዊ ወግና ባህል ከሚፈቅደው ውጭ ስለሆነ ይህንን ጀግና ከፉከራው መሃል ጎትተው አወጡት። ከሰዓት በኋላ ባይሆንና ያ አደገኛ ዝናብ መጥቶ ህዝቡን ባይበትነው ኖሮ ፉከራው ሽለላው እስከ ምሽቱ ድረስ በቆየ ነበር። ሶስተኛና የመጨረሻው ቀን የመስቀል የመዝጊያ በዓል አከባበር ከሁለቱ ቀኖች እጅጉን በጣም የተለየና የደመቀ ነው። ራስ ካሳም ለበዓሉ መዝጊያ ግብር ያበላሉ። በዚህ ግብር ላይ ማንኛውም ተራ የራስ ካሳ ገባሪ ጭሰኛና አልባሌ ሰው ሳይቀር የመገኘት መብት አለው። ለግብሩም ጠቅላላው የራስ ካሳ ግቢ በነጭ ጨርቅ ተሸፍኖ ከሩቅ ላየው ሰው እጅግ በጣም በጣም ትልቅ ድንኳን ይመስላል። ይሄ ግዙፍ የግቢ ድንኳን በተለያዩ ክፍሎች ተከፋፍሎ ለግብር ተዘጋጅቷል። ራስ ካሳ እንደ ወትሮው ሁሉ ከፍ ብሎ በተራላቸው መድረክ ላይ የአበባ ምንጣፍ ተነጥፎና የኢትዮጵያ ባንዲራ ከጀርባቸው ተሰቅሎ በዙፋናቸው ላይ ተቀምጠዋል። እኛም ትንሽ ከሳቸው ዙፋን ራቅና ዝቅ ብሎ የሸራ ወንበሮችና ጠረጴዛ ተዘጋጅቶልን ጎን ለጎን ተቀምጠናል። ዛሬ ያለ ወትሮው ግብሩ የቀረበው በመሶብ ፈንታ በብር ሳህኖች ከብር ሹካና ቢላዋ ጋር ነው። ከየት እንዳመጡት ግን እግዚአብሔር ይወቀው። ኢትዮጵያውያን ከፍተኛ የሚባሉት መኳንንት ሳይቀሩ የሚበሉት በእጃቸው ነው። እመኑኝ በእጅ መብላት ራሱን የቻለ ጥበብና ልምድ ይጠይቃል። ቀላል አይደለም። ከፍተኛ የሚባሉት ሹማምንት በየመሶቦቹ ዙሪያ ነጭ ሸማቸውን እንደለበሱ በበርጩማዎቹ ላይ ተቀምጠዋል። አነስ ያሉ ሹማምንት ደግሞ ወረድ ብለው በመሶቡ ዙሪያ በደረቁ መሬት ላይ ተቀምጠዋል። ትልልቅ ድስቶች ያዙ አሽከሮች በግብርተኛው መሃል እየተዘዋወሩ አንድ ሁለት ሶስቱን እንጀራ ወጥ ውስጥ ይነክሩና ወጥ ለውሰው በመሶቡ ላይ ካደረጉ በኋላ በያዙት ትልቅ ጭልፋ ወጡን ደጋግመው እንዳወጡላቸው ግብሩ ይጀመራል። ሌሎች ጠብደል አሽከሮች ሁለት ሁለት እየሆኑ ባጣና እንጨት ሰክተው ለሁለት የተሸከሙትን አንድ አራተኛ የበሬ ስጋ ይዘው በእያንዳንዱ መሶብ አጠገብ ሲቆሙ ሹማምንቱ በቀኝ እጁ ቢላውን ይዝና በግራ እጁ ስጋውን አገላብጦ ካየ በኋላ ደህና መስሎ ከታየ ቦታ ላይ የሚበቃውን ያህል ላፍ አርጎ በመቁረጥ ስጋውን በግራ እጁ እንደያዘ ለአንድ ጉርሻ ይበቃል የሚለውን በግምት ይመጥንና በጥርሱ ነክሶ ከታች ወደ ላይ ላፍ አርጎ ይቆርጥና ይበላል። እንዲህ ከታች ወደ ላይ ስጋውን ላፍ አርጎ ሲቆርጥ አፍንጫውንም ጨምሮ ያለመቁረጡ ታምር ነው። ግብር ላይ የተቀመጠው ሹማምንት ግብሩን እየበላ ያሻውን ያህል ጠጅ ደጋግሞ ያላንዳች ይሉንታ ይጠጣል። እንዲህ አይነቱ መስተንግዶ አንድ ሰዓት ያህል ጊዜ ይፈጃል። በዚህ አንድ ሰዓት በማይሞላ ጊዜ ውስጥ በእነዚህ ታዳሚዎች መሶብ ዙሪያ ግማሽ ያህሉ የሙሉ በሬ ስጋ ድራሹ ይጠፋል። ራስ ካሳና የተወሰኑ ከፍተኛ መኳንንት እኛንም ጨምሮ በቦታቸው ሲቀሩ የቀረው የበታች ሹም ጮማ በጮማ የሆነውን እጁን በራስ ጸጉሩና በጢሙ ጠራርጎ ቦታውን ለሌሎች ይለቃል። እነዚህ መጀመሪያ ግብር የገቡት ጠግበው ሲወጡ ሌሎች እየገቡ እየበሉና እየጠጡ እነዚህም ለሌሎች ቦታቸውን እየረቀቁ ሲወጡ ግብር ያልገቡት ሲገቡ በሺዎች የሚቆጠሩ ግብርተኞች ግብር ገብተው ከወጡ በኋላ አዳዲስ የታጩ ሹሞች ራስ ካሳ ፊት ቀርበው ሹመታቸውን እግር ስመው ይቀበላሉ። ከነዚህ ዛሬ አዲስ ከተሾሙት ሹማምንት መካከል ወጣቱ የራስ ካሳ ሶስተኛ ወንድ ልጅ አስፋወሰንም ይገኝበታል። ወጣቱ አስፋወሰን ካሳ በአባቱ ፊት ቀርቦ ለክብራቸው እግራቸውን ስሞ ሲነሳ አባቱ ጥቁር ሆኖ በወርቅ የተሽቆጠቆጠውን የደጃዝማቾችን ካባ ለልጃቸው ሲያለብሱ ታላቅ የአባትነት ኩራት በፊታቸው ላይ ይነበብ ነበር። ከእንዲህ አይነቱ የመስቀል በዓል አከባበርና ግብር በጥቅሉ ትዕይንት ማግስት ስራዬን ለመጀመር ስነሳ ራስ ካሳ ኪሩቤል የተባለ በመጠኑ ፈረንሳይኛ የሚችል ወጣት አስተማሪ ይርዳህ ብለው ላኩኝ። በመቀጠልም ወታደሮቻቸው እንደ ንጉሠ ነገሥቱ የክብር ዘበኛ ወታደሮች እንዲሰለጥኑላቸው አዘዙኝ። ይሁን እንጂ ራስ ካሳ ያልተገለጠላቸውና የዘነጉት ነገር ቢኖር አንደኛ የንጉሠ ነገሥቱ ወታደሮች ለዓመታት ከስዊድንና ከቤልጅየም በመጡ መኮንኖች ወታደሮች ለረጅም ጊዜ መሰልጠናቸውንና የእሳቸው ወታደሮች ለስልጠና ያላቸው ጊዜ ግፋቢል በቀናት የሚቆጠር ብቻ መሆኑን ነበር። በነጋታው በማለዳ ተነስቼ ልክ ፀሐይ እንደወጣች ወደ ማሰልጠኛው ቦታ ከደብረ ታቦር ወጣ ብሎ ካለ ሜዳ ከአስተርጓሜ ከኪሩበል ጋር ስንደርስ በቦታው የነበሩት አምስቱን ኢትዮጵያውያን ማለትም በቤልጅየሞች ለወራት የማሰልጠን ትምህርት የወሰዱና በንጉሠ ነገሥቱ የራስ ካሳን ጦር እንዲያሰለጥኑ ከአዲስ አበባ የተላኩ መኮንኖችን ከጥቂት የራስ ካሳ ወታደሮች ጋር አገኘው። ስልጠናው መጀመር የነበረበት ከጠዋቱ አንድ ሰዓት ጀምሮ ነበር። ይሁን እንጂ ሌላ ሁለት ሰዓት አለፈ። ወደ ማሰልጠኛው ስፍራ ብቅ ያሉ ግን ማንም ሰው አልነበረም። ቢቸግረኝ ኪሩቤልን ወታደሮቹ የት እንዳሉ እንዲጠይቅ ላኩት። ወዲያው ከአምስቱ መኮንኖች አንዱ ጠጋ ብሎ ጌታዬ፣ የእኛ ወታደሮች እንደ ፈረንጆቹ በካምፕ አይኖሩም። ግማሹ ከቤተሰቡ ጋር ቤቱ፣ ሌላው ደግሞ ዘመድ አዝማድ ተጠግቶ፣ የቀረው ደግሞ እንደ አቅሙ በየጥሻው በቀየሳት ጎጆ ነው የሚኖረው እና እዚህ እስኪደርሱ ድረስ ትንሽ ጊዜ ይፈጃል አለኝ። በእንዲህ አይነት ሁኔታ የጀመርነው ስልጠና ፍጹም ተስፋ አስቆራጭ ነበር። ከአምስቱ መኮንኖች አንዱ ወደ 300 የሚሆኑ የባላገር ወታደሮች ወደ ጎን ወስዶ ከብዙ ልፋት በኋላ እንደ ነገሩ ማሰለፍ ቻለ። ሌላው ትልቁ ችግር አምስቱም ወታደሮች ማለትም በቤልጅየሞች ሲሰለጥኑ ወታደራዊ ትዕዛዞችን የሚያውቁት በፈረንሳይኛ ቋንቋ ስለነበር የገበሬው ወታደር ወታደራዊ ትዕዛዙ ተተርጉሞ ምን ማድረግ እንዳለበት እስኪገባው ድረስ ቁም ለማለት እንኳ ጥቂት ጊዜ ይፈጅ ነበር። በኋላ كيروبيل وتدراويت إزازوچن ودا أمارينيا ترغومو كبزوغي زيترات وحالا ودا فيت كنجرا كنجرا مالت انا وتدرو مرغت جمارا ديانة نتاية جمارو سلطاناچن غنا بزو فتناوچ تبقوت نبار يراسكا ساتور اند زمناوي تور اندوت أمرار النبارو راسكاسا راساچو دموز يميكفلو تور مالتم راساچو بكتتا يميازو تور بشيوچ بيكوت ترم الساچو انبولو كمتاو تور غارسي نساسر جماشنكوا ايهونم تورو تاماني النتو ناتا الزاج النتو لامتاو دجازماج فيتاوراري كنيازماج غرازماج النا اسكتاچ وردوم يبتاچ شوم بجانو النام يهني تبتاتتن تور اواق روما الدراجات اسفل لاجي بمونو تورون كتاج كتننشو تشوش مامنت جمارو يهم تلك چگر نبار نمسالي عندشوم يراسون توريزو كما سلطنيو بوتا تلو هيدا اندي ملسنا بسلطناو اندي كتل سن موكر انبي سلالة مقنياتون بطيق اندى من هونو اني لكاسا عندمتو سوي جيمت اتشي حامسا سوي تشازالو اندى منس كأناتو قيانت اكيامتاو تن لجين لليلاسو اندي ازو ستعالو يمتاو بمتا عندم سو كاني عايل ليم لناتا چوك عالقا بيتشالو يالونا وعلا براس كاسا لمنا ناتاكساز بماقبابات يتملسون مرسات فزمو اي چالنيم بيتشا بزي ملكو الفو الفو راس كاسام ايشامقا قلو لن مسمر مسمر يزو سالة عند زنار بزنار يهوننا تمنجانك كتوتات كما سلطن يوميدا ماهال قومو سراتشنن اندن سرا اقدن كسلطنو بوتا انديهدنا سراتشنن مسرات اندن چلزن بيتايك اشافرين بمالتو مكنيات باستايك غنا تنانت ماتا كشواميچا دبرتابور مدرسوننا ك300 بلاي وتادروش سلالوت سلطاناچنن بتاموم سلاس دسستو يانيم طوري سلطن برو نقنق عللم مالتون ترداو زيان تواغي وتات مري تلماماچ عينوچ يايسو اندمن قوي ترا طبق ليليچلال انا ليلا عند ازاج چمرن سلطاناچنن قتل بنديح اچر گيزي وست كيغوجو يمتاون يسلامو غيزي غبري يطلات ورارا غيزي وتادرون استمرو سنسرات اسيزو وتادر مادرك لسولج يمايتشال يمسل ينبرون سرا چرسن لراس كاسا طورو وتادراوي سلف لما سايت زغجو مونون اساوق دبرتابور بتاريكو اندي هاينت اينت ايتام اتاوق طورو براس كاسا فيت سلامتاون اياك الربا بتالاق سنسرات ميداون زورو بيامتو مدبو كراس كاسا زوفان في اللفيت بتتنقق سيكوام يراس كاسا دستا وسن النبروم ميراف زتين اور گمبار درس بنگاتاو باتو مامو کنقلفي سکسکس صحايوا وتا سمايو لاي كف بلا نبر جرباو لاي تلق ياسا متبچا مرب تشكموال انينم اسا لماتمد ود ونز تكتيو انتير طيقين اسا ماتمد استسيتونيم اياوقم نبر ለማንኛውም አብረው ሄድኩ የሚያዝናናም ሆኖ አገኘሁት የወንዙ ውሃ ከሚወርድበት ግርጌ ቦታ አመረጥ ውሃው የጠራ ነበር ብዙ አሳዎች ነበረው ከትንሽ ሙከራ በኋላ እያንዳንዳቸው 2 ኪሎ የሚመዝኑ 8 ትላልቅ አሳዎችና ብዙ ትናንሾች ጨምረን ያዝ ከተመናቸው አሳዎች ግማሹን ለደጃዝማች ላክ የተረፉት ደግሞ ወዳቶ ማሞ መጥበሻ ተወሰዱ በዛው ጊዜ ውስጥ በከስከዛው የወንዙሃ ሰውነታችንን በደንብ ታጥበን በትኩሱ በስሎ የደረሰውን አሳ አበላን የሚጣፍጥ ነበር በዛሬማ ወንዝ ብዙ ጉማሬ እንዳለ ሰምተን ነበር ወንዙ ዳርቻ ብዙ የጉማሬ ኮቴ በማይታችን መኖራቸውን አረጋግጥ ነገር ግን ሙሉቀን ስንፈልግ ብንውል ደግሞ ጉማሬዎችን ማግኘት ስላልቻል ፍልጋውን አቆምን። እንስሶቹ ብዛት ያለው የሰው ቁጥር ሲያዩ ሸሽተው ሳይሄዱ አልቀሩም። የጉማሬው መንጋ ገና በጠዋቱ ያየን ይመስላል። አመሻሹ ላይ ፊታውራሪ ዘውዱና ሙላው ከወታደሮቻቸው ጋር ደረሱ። ካምፓቸውን የአንድ ሰዓት መንገድ ርቀው የዛሬማ ወንዝ ገባር የሆነች ትንሽ ወንዝ አጠገብ አደረጉ። በሚቀጥለው ቀን ደጃዝማች የጦራቸውን አሰላለፍ ግምገማ በሚያደርጉበት ጊዜ አብሮ የመሄድ አጋጣሚ አገኘው። የሁለቱን ሰራዊት አሰላለፍ ማየት የሚገርም ነገር ነበር። የሁለቱም ሰዎች ወታደሮች ጎን ለጎን ቆመዋል። የፊታውራሪ ሙላ ወታደሮች የቆላ ሰዎች ስለሆኑ በሰውነት መጠናቸው አነስ ያሉ ናቸው። ቀጠን ደረቅ ያሉ ሆነው ግን ንቁና ቅብጥብጥ ናቸው። የፊታውራሪ ዘውዱ ወታደሮች ደገኞች ናቸው። ሁሉም በቁመት ከአማካይ በላይ ረዘም ያሉ ናቸው። ሰውነታቸው ፈርጠም ያለ ሆኖ ረጋ ያለ መንፈስ ነው የሚያንጸባርቁት። ከነዚህ ሁለት አይነት ሰዎች የትኛው በጀግንነትና በድፍረት ጦርነት ላይ ውጤት እንደሚያመጣ በቀላሉ ማወቅ አይቻልም። እኔን ሲያዩ የሚያሳዩት ባህሪና አመለካከታቸው አላስደሰተኝም። ደጃዝማች እየቀለዱ የመጀመሪያው የነጭ ምርኮኛ ይኸውና ሲሉ ያሳዩት ሁኔታ በተጨማሪ ጥሩ አልነበረም። በእኔ ጥያቄ ደጃዝማች በኋላ እኔ ማን እንደሆንኩ ከነሱ ጋራም ምን እያደረግኩ እንደሆነ ማብራሪያ ሰጡ። ማምሻውን ካምፑን ለቀን ስሙን የረሳሁት ትንሽ ወንዝ አጠገብ ሌሊቱን እናሳለፍን። የማስታውሰው ነገር ቢኖር አንድ ወታደር ዘንዶ መግደሉን ነው። ሰውየው ከአንድ ዛፍ ስር ተጋድሞ ነበር። በጠዋት ሲነጋ ከላይ የዛፉ ቅርንጫፍ ትልቅ የተጠመጠመ ነገር ያያል። ተነስቶ ምን እንደሆነ ለማወቅ ጠጋ ብሎ ሲያይ የተጠመጠመው ነገር መንቀሳቀስ ይጀምራል። ሰውየው ወዲያው ገባውና ከመቅጽበት ጠመንጃውን አንስቶ ዘንዶው ላይ ካርታውን እንዳለ ጨረሰበት። የሞተው ዘንዶ ቁመት ሲለካ 7 ሜትር ነበር። በግንድ ላይ ያንጠልጥሎ ዘንዶውን ወደ ደጃዝማች ለመውሰድ 6 ሰዎች መሸከም ነበረባቸው። የቀኑ ጀግና የተኮሰው ጥይት መጠን ተተክቶለት የ50 ብር ሽልማት ተሰጠው። በተጨማሪም ጥሩ ንግድ ቀናው። የዘንዶውን የጎን አጥንት በ10 ብር ሸጠ። ይህ አጥንት መድኃኒትነት አለው ስለሚባል በጣም ተፈላጊ ነበር። ከመድኃኒትነት በተጨማሪ ደግሞ ለአስማት ይሆናል፣ ፍቅር ያስይዛል ተብሎም ይታመናል። ማታውኑ ጨረቃዋ ብርሃን መስጠት ስትጀምር መንቀሳቀስ ጀመር። በዛሬማና በዱኮኮ ወንዝ መካከል ያለው መሬት የሚቀጥለው ካምፕ ቦታችን ነው። ይህ ቦታ በኢትዮጵያ ስመጥር የሆነው የዋልድባ ገዳም ቦታ ነው። መሬቱ ቅዱስ ነው ስለሚባል ለእርሻ አይጠቀሙበትም። ሰው የማይነካው መሬት ስለሆነ የተለየ እንግዳ የሆነ የዛፍ አይነት በብዛት ያድግበታል። ይህ ዛፍ ቅጠል የማይኖረው ጊዜ አለ፣ ግንዱም እንዳገዳነት ይቃጠዋል። በጣም በፍጥነት ስለሚያድግ እንጨቱ ለስላሳ ይሆንና ከእንጨት ይልቅ ወረቀት ይመስላል። ገዳሙ በአንድ ትንሽ ወራጅ ውሃ ከሁለት ቦታ ተከፍሏል። በአንድ በኩል ቤተ ክርስቲያኑና መኖሪያ ቤቶች ያሉበት ነው። ተራ መነኩሴዎችና ዲያቆናቱ በዚህ ቦታ ይኖራሉ። በሌላ በኩል ግን ማንም እንግዳ እንዲገባ የማይፈቀድለት ቦታ ነው። በዚህኛው ቦታ የሚኖሩት ደግሞ የበቁ መነኩሴዎች ወይም መናኞች ናቸው። እነዚህ መነኩሴዎች ወይም መናኞች ለአንድ ዓመት ከሰው ተለይተው የጫካ ሥራ ሥርና ቅጠል እየበሉ ለመኖር መሐላ የገቡ ናቸው። አንድ ዓመት ሲያልፋቸው ወደ መኖሪያው ቦታ ይመለሱና በቦታቸው ደግሞ ሌሎች መናኞች ይተካሉ። ለዋል ድባክ ከባቢ የተቀደሰ መሆን ሁለት ምክንያቶች አሉት ይባላል። አንደኛው ምክንያት አዳኛችን ኢየሱስ ክርስቶስ በመድር በነበረበት ጊዜ ይህን ቦታ በእግሩ ተራምዶበታል። ሁለተኛው ምክንያት ደግሞ በክርስትና ሃይማኖት መጀመሪያ አካባቢ 999 ቅዱሳን ከሮማ ተነስተው ወደዚህ መጥተዋል ነው። የመጡበት ምክንያት ደግሞ በዚህ ስፍራ በሰላም ለመሞት ነው። ስለዚህ እነሱ በተቀበሩበት በዚህ ቦታ የቀረው የቅዱሳኑ አጽም መረበሽ የለበትም። የዋልድባ ገዳም አክብሮት ኃይል በግልጽ መታየት የሚችል ነገር ነበር። ሁሉም ወታደሮች ቦታውን በእምነትና በአክብሮት ስለሚያዩት ሲነጋገሩ እንኳን እየተንሾካሾኩ ነበር። እኩለ ሌሊት ሲሆን ቢጫ ቀሚስ የለበሱ መነኮሳትና ዲያቆናት በሰልፍ ተቀበሉን። መምጣታችንን ስለሰሙ አቀባበል አደረጉልን። ምግብና ጠላ ቀረበልን። የፍራፍሬ ክምሮች እንደ ሙዝ፣ ብርቱካን፣ ሎሚ፣ ፕላም እየተዞረ ለሰው ተሰጠ። ተጋባዦችም በደስታ ተቀበሉት። ለረጅም ጊዜ እንደዚህ የመሰለ ነገር ያየ ሰው አልነበረም። የገዳሙ ትልቅና በደንብ የተያዘ የፍራፍሬ ተክል እርሻ አለ ተብሎ የሚወራውን ወሬም አረጋገጠልን። የገዳሙ ኃላፊ አባ ገብረስላሴ መተው ተገናኘን። አባ ገብረስላሴ 300 የሆኑ የታጠቁ ወታደሮቻቸውን ይዘው ጦር ሜዳ ሊከተሉን ነው። የቤተ ክርስቲያን ሰው ስለሆኑ ጠመንጃ መያዝ አይችሉም። ነገር ግን በሁለት ጎኑ ስለት ያለው ጎራዴ ከኮርቻቸው ላይ ተንጠልጥሎ ይታይ ነበር። ከሌሊቱ 8 ሰዓት ሲሆን ደቀቆ የሚባል ወንዝ ስንደርስ ፊታውራሪ ሽፈራው ከቦታው ሲጠብቁን አገኘናቸው። ምንም ሌሊት ቢሆንም የፊታውራሪ ወታደሮች ነቅተው ሲጠብቁን ስለነበረ በፉከራና በሽለላ ነው የተቀበሉን። እንዳበደ ሰው ወዲህ ወዲያ እያሉ የሚያቀራሩትና የሚፎክሩ ሰዎች ከዚህ በፊት አይቸው የማላውቀው አይነት ነበር። ዋነኛው የጦርነት ስሜት መታየት ጀምሯል። ለኔ ግን የበዛና የተጋነነ መሰለኝ። በሚቀጥለው ቀን አዲስ የተቀላቀለን ጦር አሰላለፍ ግምገማ ተደረገ። ግምገማው በጣሊያን ቃኝ ወይም ሰላ አውሮፕላን ምክንያት ሁለት ጊዜ መቋረጥ ነበረበት። በዚህ ሁኔታ ያያለን እንዳባጉና ያለው የጣሊያን ሜጀር ወደ ኋላ እንዲያፈገፍግ ትዕዛዝ የተሰጠው መሆኑን ሰማን። ምክንያቱም የነበረበት ቦታ ቀደም ያለ ወይም ገባ ያለና አደጋ ያለበት ነው ተብሎ ነው። ውይይት ተደረገና ውሳኔው የሚሸሸውን የጣሊያን ወታደር ለመዝጋት ምሽጉን ከበን እንድንይዝ ሆነ። ምሽቱ ላይ የሶስት ፊታውራሪ ጦር ተሻገር፣ ሙላውና ዘውዱ ወደ ኋላ ተመልሰው ተከዜ ወንዝን በማቋረጥ በምሽጉ ምዕራብ በኩል እንዲከቡ ታዘዙ። ያም የሌሊት መንገድ ነው። ፊታውራሪ ሽፈራው ደግሞ የራሳቸውን 2500 ወታደሮች ይዘው 1000 ወታደር ተጨምሮላቸው በምስራቅ በኩል ተንቀሳቅሰው ሃይዳን አቋርጠው ማይ ጥምቀት በመሆን ትዕዛዝ እንዲጠብቁ ተወሰነ። የጦርነት እንቅስቃሴው ተጀምሯል። ደጃዝማች በሚሰጡት ትዕዛዝ የረኩ ይመስላል። በኋላ እንደነገሩኝ ከሆነ በዚህ በጣም ደስተኛ እንደነበሩ ነው። ጠላት ላይ ጥቃት ለማድረስ የመጀመሪያው ስለሆንኩ ሸዋ ላሉት ገዢዎች የማልፈራ መሆኔን አስመሰክራለሁ። ቀጥለውም አገራችን አደጋ ላይ ባለችበት በአሁኑ ጊዜ የአንድ ሰው ምኞትና ፍላጎት ምን ሚና አለው? ንጉሡ እንደኛ ሰው ናቸው። ኢትዮጵያ ግን የሁላችንም እናት ነች። በሚቀጥለው ቀን ታህሳስ 5 ከራስ እምሩ የተላከ ደብዳቤ ይደርሳል። በደብዳቤው መሰረት ራስ እምሩ አዲያርቃይ እንደሚገኙ፣ ይህም የተሰጣቸው ትዕዛዝ ወደ ሽሬ ግንባር እንዲሄዱ ስለሆነ ነው። ደብዳቤውም ደጃች አያሌው ወደ እሳቸው እንዲመጡና ስለ ጦርነቱ አሰላለፍ እንዲነጋገሩ ይጠይቃል። ደጃዝማች ረጅም ሰዓት በማሰብ ከተቀመጡ በኋላ ለመልእክተኛው ተመለስና ለጌታህ ዛሬ ማታውን ወደሱ መጣለሁ ብለህ ንገር ብለው ነገሩት። ወዲያት ዳርቀይ መንገዱ ወደ 30 ኪሎ ሜትር ይሆናል እና ራስምሩ እንዲህ ያለ የማይመች ነገር ለምን እንደጠየቁ ማሰብ ጀመር። ነገሩ በጣም አስቸኳይ ከሆነ ለምን ግማሽ መንገድ መተው አንገናኝም? ሁኑን ቀን ደጃዝማች አጠር ያሉ ትዕዛዞች ከመስጠት በስተቀር በሐሳብ ተውጠው ነው የዋሉት። በታሳስ 7 በጧቱ ተነስተው ለመሄድ እቅድ አድርገዋል። 300 የሚሆኑ የራሳቸውን ዘቦች ይዘው ለመሄድ የቀረው ጦር ግን በፊታውራሪ ተሻገር መሪነት ወደ ሃይዳ እንዲሻገር ተወሰነ። ፊታውራሪ ሽፈራው ደግሞ ለሊቱን ወደ ናባጉና እንዲገሰግሱ ተመከረ። ደጃዝማች መንገዳቸውን ፀሐይ ገና ሳትጠልቅ ጀመሩ። ሆኖም ጨረቃዋ እስክትወጣ ድረስ መጠበቅ ነበረብን። መንገዱ በወንዞችና በገደሎች መሃል ስለሆነ አስቸጋሪ ነበር። ጉዟችንንም አዘገየብን። ቋጥኞችና የዋርካ ዛፎች በጨረቃው ብርሃን መሬቱን የተለየ መልክና አቀማመጥ ሰጥተውታል። የዋርካ ዛፍ ትንንሽ ቅጠሎች ያሉት ሲሆን ሙሉ በሙሉ ሲያድግ ከ8 እስከ 10 ሜትር ከፍታ በላይ ይሆናል። የጎን ስፋቱም ከ2 እስከ 3 ሜትር ነው። የግንዱ ወይም የልጡ መልክ የድንጋይ መልክ ያለው ነው። ዛፉ ሲያረጅ ከብዙ መቶ ዓመታት በኋላ ግንዱ ከውስጥ መበስበስ ይጀምርና ወደ ላይ ወደ ቅርንጫፎቹ ይሄዳል። በእነዚህ በበሰበሱ ግንዶች መሃል የዝናብ ውሃ ስለሚቋት በደረቅ ቦታ የሚኖሩ የአገሬው ሰዎች ውሃ ይቀዱበታል። ከአቶ ማሞና ባለቤቱ ጋር ጎን ለጎን እየጋለብን ከኋላችን ደግሞ የጭነት ከብትና አገልጋያችንን አስከትለን እየሄድን ነበር። በሁለት የወታደር ምድቦች መካከል ባለው ክፍተት ስለምንጓዝ ብቻችንን ነበርን። አገልጋዮቻችን እርስ በራሳቸው ታሪክና ቀልድ እያወሩ ይጓዙ ነበር። በኢትዮጵያ ያለፈ ታሪክ እያወሩ ጊዜ ማሳለፍ ከሚወደድና ከሚከበሩ ነገሮች አንዱ ነው። በወሬያቸው መካከል ይስቁ ስለነበር የመረጋጋት ምልክት ነበር። እኛም ቢሆን ጨዋታውን ማዳመጥና አብረን መሳቅ ጀመር። ምናልባት የአንድ ሰዓት መንገድ የሚሆን እንደተጓዝ መንገዱ ድንገት የያዝነው ጓዝ ማለፍ በማይቻልበት ጥቅጥቅ ባለ ጫካ ተዘግቷል። አንድ ሰው እንደምንም ብሎ ወደ ጫካው ውስጥ ገብቶ ወዲያውኑ ተመለሰ። የነገረን ጥሩ ዜና አልነበረም። ከጫካው ቀጥሎ ደረቅ ወንዝ ነው እንጂ መንገድ እንደሌለ ነው። አሽከሮቹን እንዲጠሩ ጠይቀን ቢጠሩ መልስ የለም። እንግዲህ ጠፍተናል ማለት ነው።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።